go. Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ሰውን ግርማ ከጎኔ ዘጋቢና ትገኛለች።
ሰላም እንደምናመሻችሁ። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የህዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት 2 ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ ሰሙ።
ያለ አበል ያለ ደሞዝ የምንደረባጥተን ያው ጎዳና መውጣት ላይ ቀረና አሁን ለተኛ ያው የመልካም አስተዳደር ጋር የቄቄን ምናቀረው አጥፋንም ለዚህ የመጣን አቀራጥተናል።
ለመንግስት አቤቱታ ካቀረቡት መካከል አንዱ ናቸው። ሙሉ ዘገባውን ይዘናል።
በሌላ ዘገባ ደግሞ ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል።
Catholic, Baptist, Jewish, Hindu, Sikh.
ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርን ነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነ። ሙሉ ዘገባውን ይዘናል።
መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍ በቅርቡ ለአንባቢያን ያበረከተ እንግዳም አለን።
በእናቱ ኢትዮጵያዊ በአባቱ ኤርትራዊ በመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮ ኤርትራዊ እንዲሆን ተፈርጆ ተነሶ ማንነቱን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የሱ ተመሳሳይ ማአት ሰዎች አሉ።
ዮርዳኖስ አልማስ ሰይፉ ይባላል። በጋቢና ታክሲያችን አሳፍረነዋል።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ጋር ማስተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ፕሬዚዳንት ዶናልድ ትራምፕ 800 ሺህ የሚሆኑ ህጋዊ ፈቃድ የሌላቸውን ሰዎች ከአሜሪካ እንዳይባረሩ የሚከላከለውን በፕሬዚዳንት ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የሀገሪቱ ምክር ቤት ህግ የማያዋጣ ከሆነ እንደገና አይዋለው ብለዋል። የዩናይትድ ስቴትስ አስተዳደር ባለስልጣኖች ከወላጆቻቸው ጋር በህፃንነታቸው ወደዚያ ሀገር የገቡና ህጋዊ ፈቃድ የሌላቸው ወጣቶች ዳካ የሚል መጠሪያ በተሰጠው እዚህ ሀገር ለመቆየት በሚያስችላቸው ፈቃድ መሰረት አዲስ ማመልከቻዎችን እንደማይቀበሉ አስታውቀዋል። ትራምፕ ታዲያ የሀገሪቱ ምክር ቤት በስድስት ወራት ጊዜ ውስጥ ዳካ ህጋዊ እንዲሆን ለማድረግ ካልቻለ ጉዳዩን እንደገና አጤነዋለሁ ሲሉ ትላንት ማታ በትዊተር ገጻቸው ላይ አስፍረዋል።
ኢርማ የሚል ቅጽል ስም የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ዛሬ ማለዳ ላይ የካሪቢያን ደሴቶችን ማተራመስ ቀጥሏል። ኃይለኛው ንፋስ ከባድ ማዕበልና አደገኛው የጎርፍ መጥለቅለቅ አደጋ እያደረሱም ናቸው። ኃይለኛ ዝናብን አዝሎ በሰዓት 295 ኪሎ ሜትር የሚወነጨፈው ከባድ አውሎ ንፋስ ሴንት ማርቲንንና አንጉሊያን እያተራመሰ ነው። አደገኛው ሁሪከን በከፊል ቨርጂን ደሴቶችን በኩል ያልፋል ተብሏል።
ዩናይትድ ስቴትስ ትላንት ሶማሊያ ውስጥ በድሮን ማለትም በሰው አልባ ተዋጊ አውሮፕላን ባካሄደችው ጥቃት 3 የአልሸባብ ሚሊሻዎች ተገለዋል። የዩናይትድ ስቴትስ የአፍሪካ እዝ ይህንኑ ገልጿል። ከመዲናዋ መቋዲሾ 75 ኪሎ ሜትር በሚርቅ ቦታ ላይ በተፈጸመው ጥቃት ጉዳት የደረሰበት ሲቪልም የለም ሲል አንድ ወታደራዊ መግለጫ ይጠቁማል። የአልሸባብ አማጽያኑ የሶማሊያና የአፍሪካ ህብረት ወታደሮች ባሉበት አካባቢ ሲንቀሳቀሱ ከታዩ በኋላ በአደጋነት ታይተው ኢላማ እንደሆኑ የአሜሪካ ወታደራዊ እዝ አውስቷል። ጽንፈኛው የአልሸባብ ቡድን ከስድስት ዓመታት በፊት ከመቋዲሾ ተገፍቶ መውጣቱ ይታወቃል። ከዚያን ጊዜ ጀምሮ ሶማሊያ ውስጥ ካሉት ከተሞችና ሌሎችም ቦታዎች ተባሯል።
ደቡብ ኮሪያ በዩናይትድ ስቴትስ ለተሰራው የሚሳኤል መከላከያ መሳሪያ ተጨማሪ አምጣቂዎችን ለመከላከላለች እየዳበረ በመሄድ ላይ ያለውን የሰሜን ኮሪያ የኒውክሌር ፕሮግራምን በሚመለከት ውጥረት እየተባባሰ መሄዱን ዲፕሎማሲያዊ ጥረት ደግሞ መንቀሳቀስ አለመቻሉን ያመለክታል። የደቡብ ኮሪያ መከላከያ ሚኒስቴር ዛሬ ባስታወቀው መሰረት 4 ተጨማሪ ሮኬት አምጣቂ መሳሪያዎች የሚተከሉት በአሁኑ ወቅት ስራ ከጀመሩት 2 አምጣቂዎች ጎን ነው። ቻይናና ሩሲያ የሚሳኤል መከላከያ መሳሪያ መተከሉን አጥብቀው ይቃወማሉ። ከፍተኛ ኃይል ያለው ራዳር ወይም መቆጣጠሪያ ላይ የተመሰረተው መሳሪያን አደጋ የሚደቅን አድርገው ያዩታል። ደቡብ ኮሪያ ተጨማሪ የሚሳኤል መከላከያ መሳሪያዎችን የምትተክለው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የደቡብ ኮሪያው አቻቸው ሙን ጄ ኢን በደቡብ ኮሪያ ላይ ተጥሎ የነበረው ሚሳኤሎች ተከላ እገዳ እንዲነሳ ከተስማሙ በኋላ ነው። ስምምነቱ የተደረገው ሰሜን ኮሪያ ባለፈው እሁድ ሃይድሮጂን ቦምብ ያለችውን ለሙከራ ካፈነዳች በኋላ ነው። አድማጮቻችን፣ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አረጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የህዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት 2 ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። የሁለት የቅርንጫፍ መስሪያ ቤቶች ኃላፊዎች ጉዳዩ ያልተዘጋና በእንጥልጥል ላይ ያለ መሆኑን በመግለጽ የየራሳቸውን መልሶች ሰጥተዋል። ሰለሞን አባተ ዝርዝሩን ይዟል።
ማዕከላዊ ስታቲስቲክስ ኤጀንሲ ካለፈው ዓመት አንስቶ እስከዚህኛው የመጨረሻ ወራት በመላ ሀገሪቱ ላካሄደው የህዝብና ቤት ቆጠራ ካርታ ስራ እያንዳንዳቸው 6 ወይም 7 ሰራተኞች ያሉባቸው 180 ቡድኖችን በመላ ሀገሪቱ አሰማርቶ መረጃዎችን ሲያሰባስብና ሲያቀናጅ ቆይቷል። በስራው ላይ የተሰማሩት ባለሙያዎች ባለፉት 2 ወራት የሰራንበት ደሞዝም አበልም ሳይከፈለን ዘገየ ወይም ቀረ ሲሉ አቤቱታ እያሰሙ ናቸው። ወደ መቀሌ ደውዬ ከነዚህ አቤት ባዮች አንዱን አነጋገርኩ።
ያው እኛ የደረሰን ያው አንድ የብር እጥረት ዛቱ በረሀብ ልንሞት ብለን ነው። አሁን ምለቱ ለስሳጥናት ያለ አበል ያለ ደሞዝ የቤት ስራንም የምንገብለው አጥተን ያው ጎዳና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክንያቱ ጥያቄያችን የምናቀርብበት አቅርበንም መልስ የመሰጠን አቀላጥተናል። ለሶስተኛውም ደግሞ ያው ሁሉ አንተን መበደን ስትጠይቅ እንደ ጠላት ነው የሚቆጠሩን ያለ። ስለዚህ ያው በአጠቃላይ ሰብአዊ መሆነ ዲሞክራሲያዊ መብታችን ይገፋው ያው ለስልሳ ቀናት ያለምንም ገንዘብ አሰርተውናል። እንግዲህ ያው እስከ አሁን ምንም የተከፈለን ነገር የለም።
ለምንድን ነው ያልተከፈላችሁ?
ያልተከፈልን ምናልባት አሁን ወደ ፍርድ ቤት ስለሄድን ያው በፍርድ ቤት እንደሄዳችሁ በፍርድ ቤት ጨርሱ ብለ ነው አሁን በእልክ ነው ሳይከፍለን እስከ አሁን ቆንጆ ያለ።
ትግራይ ውስጥ በተለያዩ አካባቢዎች ተሰማርተው ከነበሩ ቡድኖች የአንዱ አባላት አድላት ክፍለ ከተማ ፍርድ ቤት ክስ መስርተው ችሎቱ ባለፈው ሰኞ ነሐሴ 22 2009 ዓ.ም የተከሳሹን መስሪያ ቤት ምላሽ ከሰማ በኋላ ለከነገ በስቲያ አርብ ጳጉሜ 3 2009 ዓ.ም ውሳኔ ሊሰጥ ቀጥሯል። በሌላ በኩል አዲስ አበባ ውስጥም ተሰማርተው የነበሩ ቡድኖች ተመሳሳይ ችግር እንደገጠማቸው ስለሚናገሩ ወደዚያም ደውዬ አንዱን አነጋገርኩ።
ከሰኔ ጀምሮ 70 ነበረችው ወይም በአዲስ አበባ ደግሞ 90 ብር እየተሰጠ ነበር እስከ ሰኔ አካባቢ። ከሰኔ በኋላ ግን ሰርኩላር አልመጣላቸውም ተብሎ 90 ብሩ ተቀንሶ 296 ለቀን ሲገባን 290 ብር ብቻ ነው የተሰጠ። ያን ራሱ ከረዥም ጊዜ በኋላ ማለት ነው። ለረዥም ጊዜ አይ አንቀበልም ብለን ነበር። እነሱም መፍትሄ እንፈልጋለን እያሉ ወደ ፌዴራል ስታቲስቲክስ ኤጀንሲ ጠይቀው ነበር፣ የአዲስ አበባ ቅርንጫፍ ማለት ነው። ከዛ በኋላ እነሱ ምንም መፍትሄ ሊሰጡን አልቻሉም። ከፈለጋችሁ ውሰዱ፣ ካልፈለጋችሁ ጨውት ነበር የተባልነው። እኛ ዝም ብለን ስራችን እየሰራን ነበር። ጨረስን። ከጨረስን በኋላም የተባልነው ምንድን ነው መፍትሄ ስላልመጣ አበላሽዋን መውሰድ ከፈለጋችሁ መውሰድ ትችላላችሁ፣ በ206 ብር 90 ቀርፎ ማለት ነው። ካልሆነ ግን ወደ የተቀጠራችሁበት ቅርንጫፍ እንዲተላለፈላችሁ ማመልከቻ አስገብታችሁ ሂዱ ተባል። እኛ ደግሞ ያው ለትራንስፖርት ምናምንም አልነበረንም። ደሞዝ ራሱ በጣም ዘግይቶ ነበር የተከፈለን። ይሄ ነው አንደኛው ችግራችን። ሁለተኛው ችግራችን ግን አንድ አመት ከ6 ወር አካባቢ ነው የሰራን እና ከመጋቢ 2008 ጀምረን እስከ ነሐሴ 2009 ነው የሰራነው። እረፍት አልነበረንም ማለት ነው። የአመት እረፍት ክፍያ ይገባናል። እሱም ራሱ አልተሰጠንም። እስካሁን ምንም የተነገረን ነገር የለም።
ነሐሴ ውስጥ ነው ይህንን የነገሯችሁ?
ነሐሴ ደሞዝ ስለዘገየ ግን ለምንድን ነው አለ። አበል ገና ነው እሺ ሰርኩላሮስ ከተማታ እየተበቀን ነው ይያሉ ቆዩ ናሴ ሁለተኛው ሳምንት አካባቢ ነው እንግዲህ በዛን ጊዜ አሽጋ ጊዜ አጂ ያልተመሰደ ጊዜም ስለነበር ስራ ማቋረጥ ክልክል ነው ምናምን አሉ። ስለዚህ ሳንቀበል ስራችን ግን ባጓው ይሰራን ቆያለን ተባበል እየሰራን ቆየን። ተግላላ የ54 ግል ቢያንስ እኛ ምን ተብቃለን በ296 ይከፈለን ይገባ ነበር ብለን ምክንያቱም ኦሬዲ በዛ ውል ነበር ይገባ ነው እሱ አላደረጉትም። እዚሁን መከራተል ስለማንችል ወደ የአካባቢያችን እየተበጨን ነው ማለት ነው።
ስለዚህ አሁን እያንዳንዳችሁ የምትጠብቁት ይሄ ቀርቶብናል የምትሉት ወደ 5000 ብር የሚጠጋ ገንዘብ ነው ማለት ነው።
እኔ ለምሳሌ 5040 አብዛኛዎቻችን 5040 ብር ይቀራናል።
ለመሆኑ ችግሩ ምን ይሆን? ማዕከላዊ ስታቲስቲክስ ኤጀንሲ ምላሽ እንዲሰጥ ባደረግኩት ጥረት ያገኘኋቸውን የኤጀንሲውን የአዲስ አበባ ቅርንጫፍ ኃላፊ አቶ እንግዳ በዛብህን አነጋግሬያለሁ።
በፌደራል መንግስት የአበል ስርዓት ነው ሲኤስኤ ሊተዳደረው እና ያ ሲኤስኤ ስራዎች በቂ ስላይደለ ከመንግስት አስፈቅዶ ሲኤስኤ ተጨማሪ የኪስ አበል ተብላ 790 ብር ይባል የምትከፈል ነገር አለች።
ሲኤስኤ የሚሉን የማዕከላዊ ስታቲስቲክስ ኤጀንሲ ነው።
ኤጀንሲ አሁን
እሺ።
እና ይችን ልዩነት ሲኤስኤ በተጨማሪ ለሰራተኞቹ ይከፍላል በቂ ስላይደለች ለሁሉም ስራዎች ማለት ነው ሲኤስኤ ለሚሰራቸው ስራዎች። እና ይህ ነገር ደግሞ የሚሸፈነው ወደ ለሲኤስኤ አንድ ፕሮጀክት ሲኤስኤን በጀት ከመንግስት በጀት ይጠቀምና ያንን ይሸፍንለታል። እና በአጋጣሚ ያ ፕሮጀክት ፌዝ አውት ያደረግ እቺ በልዩነት የምትከፈለው ሁሉም ስራዎች ላይ ቆመ። በሚቆምበት ሰዓት አጋጣሚ ስለዚህ ለህዝብና ቤት ቆጠራ ካርታ ስራ በ180 ቲም በአገር አቀፍ ደረጃ እየተሰራ ነበረ። አጋጣሚ መንግስትም ደግሞ ስራው እንዲሰራ ስለሚፈልግ ምንም ፌዝ አውት ቢያደረግ የካፋው ስራ እስከ ሰኔ 30 ይቆያል በሚል ያቺ ነገር ክፍያ እንድትፈጸም በስምምነት ሲኤስኤ አስፈቅዶ እየተጠቀመ ቆየ።
መቼ ነው ያ መርሃ ግብር የአገልግሎት ዘመኑ ያበቃው?
ወደ ጥር አካባቢ
ጥር 2009 ማለት ነው።
አዎ 2009 ላይ ፌዛው ሲያረግ ሲኤስኤ ከመንግስት በጀት ላይ ተጠቀመው ነበር የተወሰነ ብር ይጠቀምና ያ ፕሮጀክት ይሸፍንለታል። አጋጣሚ ፕሮጀክቱ ፌዛው ሲያረግ ቆመ። ያ ሲቆም ትንሽ አንድ ለሁለት ወር ራሱ ከመንግስት ጋር ተነጋግሮ ይሄን ነገር እስኪያስተካክል አሁን ምንም ሳይከፈላቸው ለዚህ ቆይቶ ነበረ። በኋላ ካርታ ስራው ከኢምቦት 30 ድረስ ይጠናቀቃል የሚል እቅድ ነበረ በሲኤስኤ በኩል። አጋጣሚ ምናልባት አልፎ ከሰኔ 30 ከሄደ በሚል ከሰኔ 30 አስፈቅዶ ለልጆቹ እየተከፈለ ይሰራ ነበረ። በአጋጣሚ ስራው ከተጠበቀው ጊዜ በላይ ሐምሌንም ጭምር ወደ ነሐሴ ውስጥ ገባ። ይህንን ደግሞ ለልጆቹ ለመክፈል ሲኤስኤ ደግሞ ከመንግስት አካላት ማስፈቀድ አለበት። ያው በደብዳቤ ነው ያው የሀገሪቱ የፋይናንስ ስርዓት ከበላይ አካል መታዘዝ ስላለበት ያንን እየጠበቀ ነው ያለው። ፈቃደኛ ለሆኑት እየከፈልናቸው በዚህ መልኩ ነው ወደ የመጡበት ያስተማራ ነው። ሲኤስኤም ያው ከመንግስት አካላት ጋር እየተነጋገረ ነው ያለው። የሲኤስኤ ኃላፊዎች ዳይሬክተሮች የሚመለከታቸው ሁሉ እየተነጋገሩበት ነው ያለው።
ወደ መቀሌም ደውዬ እዚያ ያሉትን የቅርንጫፉን ጽህፈት ቤት ኃላፊ አቶ አማረ ገብረዋህድን አግኝቼ ነበር።
እኔ መልስ መስጠት የምችለው መንግስት በፈቀደው ምናምን መሰረት እየከፈልናቸው መሆኑን ነው። ከዛ ውጭ ላለው ግን የዋና መስሪያ ቤትን ማናገር ይሻላል። ይሄ ደግሞ በህግ የተያዘ ጉዳይ ስለሆነ አሁን ህግ ላይ እንትን አድርገዋል። መልሱ በህግ ሊመለስ ይሻላል ይመስለኛል። ልጆቹ ከሰዋል። ውሳኔ ለአብ ስለ የተመጣበት ስለሆነ ከውሳኔ በፊት መናገሩ ትርጉም ያለው አይነት።
ሁለቱም የቅርንጫፎቹ ኃላፊዎች ዝርዝር ማብራሪያና መረጃ ከዋናው መስሪያ ቤት እንድጠይቅ ባሳሰቡኝ መሰረት ወደ ኤጀንሲው ዋና ዳይሬክተር ወደ አቶ ቢራቱ ይገዙ ደውዬ ለማነጋገር ሞክሬ ነበር። ስልካቸው ስላልተነሳ ለጊዜው ላገኛቸው አልቻልኩም። ከስምምነታችን ውጪ አበላችን ተቋርጦብናል የሚሉት ሁሉም የ180ዎቹን ቡድኖች አባላት ከሆኑና መስሪያ ቤቱም ለመክፈል ከወሰነ መንግስት ከ4 ሚሊዮን ብር ያላነሰ የኋላ ክፍያ እንዲፈጽም ይጠበቅበታል።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን እናልፈው። ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል። የቪኦኤዋ ካሮላይን ፕሮሲቲ ያጠናከረችውን ዘገባ ቆንጅታዬ ታቀርባለች።
በመቶዎች የተቆጠሩት ቀሳውስት ባለፈው ሰሞን በሀገሪቱ የተከሰቱትን ሁከቶች ተከትሎ ዘረኝነት ይወገድ የሚለውን ጥሪ ሊያሰሙ የወጡት የሲቪል መብቶች ትግል መሪው ቄስ ማርቲን ሉተር ኪንግ ጁኒየር I have a dream. ህልም አለኝ የተሰኘውን ንግግራቸውን እንደ አውሮፓውያን አቆጣጠር በ1963 ዓመተ ምህረት ዋሽንግተን ውስጥ በብዙ ሺዎች ለተቆጠረ ህዝብ ባሰሙበት 54ኛ ዓመት መታሰቢያ ዕለት ነው። በሰልፉ ላይ የማርቲን ሉተር ኪንግ ጁኒየር የበኩር ልጅ ማርቲን ሳልሳዊው ቄስ አልሻርፕተን እና የሌሎችም በርካታ ሃይማኖቶች አባቶች ተገኝተዋል። የቄስ አልሻርፕተን ያገር አቀፍ ድርጅት ማዕከል የተባለው ተቋም ቀደም ብሎ ባወጣው መግለጫ ባሁኑ የዋይት ሃውስ አመራር ብቻ ሳይሆን በሌሎችም ዝምታ ተንገፍግፈናል ብሏል። ሰልፉ የተካሄደው የዛሬ 54 ዓመት የሲቪል መብት እንቅስቃሴ ተሳታፊዎች ታሪካዊውን ሰልፋቸውን ይዘው በተጓዙበት ጎዳና ላይ ነው። የሃይማኖታዊ እርምጃዎች ማዕከል አባል ራባይ ታማራ ሚለር
Catholic, Baptist, Jewish, Hindu, Sikh
ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርን ነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከላል ሆነ።
ይህ ያለፈው ሰኞ የሃይማኖት አባቶች ሰልፍ የተካሄደው በቅርቡ ቨርጂኒያ ሻርለትስቪል ከተማ ውስጥ በነጭ የበላይነት አቀንቃኞች ሰልፍ ላይ ከተቀሰቀሰው ሁከት ተከትሎ መሆኑ ነው። በዚያ ሰልፍ ላይ የናዚ ደጋፊ የሆነ ተሳታፊ ያሽከረክረው የነበረውን መኪና ሰልፉን ለመቃወም በወጡ ሰልፈኞች መሃል ነርቶ አንዲት ሴት ሲገድል ወደ 20 የሚሆኑ ማቅሰሉ የሚዘነጋ አይደለም። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሻርለትስቪሉን ሰልፍ ያደራጁትን የነጭ ብሔርተኛ አመለካከት አቀንቃኝ ቡድኖች ፈጥነው ባለማውገዛቸው በሪፑብሊካኖችም በዲሞክራቶችም ተነቅፈዋል። በኋላ ግን ፕሬዝደንቱ የነጭ የበላይነት አቀንቃኞችን አውግዣለሁ ሲሉ በተደጋጋሚ ተሟግተዋል። ማናቸውም የዘረኝነት አመለካከት ክፋት ነው ብለው እንደሚያምኑ ማስረድተዋል። ፕሬዝደንት ትራምፕ ሻርለትስቪል ላይ ለተፈጠረው ሁከት ብዙ ወገኖች ተጠያቂ ናቸው ማለታቸው ነው ያስነቀፋቸው። በነጮች የበላይነት አቀንቃኞች ሰልፍና በተቃዋሚዎቹ በኩል መሳሪያ ያዙ ስለነበሩ ሁለቱም ወገኖች ሁከቱን በማጣጣል ሚና በመጫወታቸው ነው ሲሉ ፕሬዝደንቱ ተሟግተዋል። በሰኞው ሰልፍ ላይ ከተካፈሉት አንዱ ቄስ ካርሰን ዊልሰን የሚከተለውን አስተያየት ነበር የሰጡት።
I cannot stand silent as injustice after injustice.
ዛሬም ነገም ፍትህ ሲጓደል ያየሁ ዝም ብዬ ልቀመጥ አልችልም።
ሌላው የፕሬስቢቴሪያን ቤተክርስቲያኑ ቄስ ቤንተን ትራዊክም እንዲህ ብለዋል።
I think people are weary and are looking for voices that will lift up justice and lift up
እንደሚመስለኝ ሰው በጭንቀት ተዳክሟል። የሚፈልገው የሚያብረታታ የፍትህ የፍቅርና የአንድነት ድምጽ መስማት ነው።
በሰኞለቱ የሃይማኖት አባቶች ሰልፍ ላይ የተገኙት ካትሪን ሊንች ለቪኦኤ በሰጡት ቃል ይሄ ጉዳይ ጥቁሮችን ብቻ የሚመለከት አይደለም፣ አይሁዶችንም ይመለከታል። በነጭ የበላይነት አቀንቃኞችም ሆነ በሌላ ጽንፈኛ ቡድን አንድ ወገን ኢላማ ተደርጎ የሚሰነዘር ጥቃት በሆነ መንገድ ሁላችንም ላይ የተቃጣ ጥቃት ተደርጎ መታየት ስላለበት ነው ብለዋል። ከኒው ጀርሲ በሰልፉ ላይ ለመካፈል የመጡት ሌላይቱ ጆአን ሄልተን ደግሞ ሰው ተኝቶ ነው ያለው፣ ከዘረኝነት የተሻገረ ህብረተሰብ ውስጥ ነን ብለው የሚያስቡ አሉ። ዘረኝነት ግን ተደበቀ እንጂ አልተወገደም፣ በእኚህ ፕሬዝደንት ደግሞ ጭራሹን አደባባይ ወጥቷል ብለዋል። ሰልፈኞቹ ለጸሎትና ለፕሬዝደንቱ መልእክት ለማስተላለፍ ከዋይት ሃውስ ቅርብ ርቀት ላይ በሚገኘው የፕሬዝደንቱ ትራምፕ ኢንተርናሽናል ሆቴል ደጃፍ ቆም ያሉ ሲሆን ሰልፉ የተጠናቀቀው ዩናይትድ ስቴትስ የፍትህ ሚኒስቴር ደጃፍ ላይ ነው። የትራምፕ አስተዳደር በሰልፉ ላይ የሰጠው አስተያየት የለም። የእሁድ የሰንበት ትምህርት ቤት መምህር የሆኑት ኤረን ሺንግለር እኔ ፕሬዝደንቱ አጀንዳቸው ምን እንደሆነ አላውቅም፣ የማውቀው ፍትህን የሚያራምድ አጀንዳ አለመያዛቸው ነው ብለዋል።
አንተም ባርባሌ ልቡክ ያፍታስና እንደዴ ደምዴ ካይ ካይ አስቆቱ 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 ጃጌቱ 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 አስቆቱ 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 ጃጌቱ ጃጌቱ
da male asko tu male ya da male asko tu go ya da male asko tu male ya da male asko tu male bo tu vale ro bende ma vale ro bende ma vale ro bende ma ko tu bane da ya da ma vale ro bende ma vale ro bende ma vale ro bende ma ko tu bane da ya da ma indemi tala bare da kia Nabirata yani siti woya Singala dako tulubutia Si barbada kanta yeya Inde mintala bareda kia Nabirata yani siti woya Singala dako tulubutia Si barbada kanta yeya Shagitu, shagitu Askotu, askotu Shagitu, shagitu
የምትከታተሉትን የጋቢና ቪኦኤ ነው። የአስኬ ባሌሮብ የሚለውን ዘማ ነበር የጋበዝናችሁ። ወደ ተከታዩ ዘገባችን እናልፋለን። ዮርዳኖስ አልማዝ ሰይፉ የምጣኔ ሀብት የስነ ህዝብና የማህበራዊ ሳይንስ ባለሙያ ነው። ከተለያዩ የበጎ ምግባር ድርጅቶች ጋር በመሆን የወጣት ስራ እጥነትን፣ የአካባቢ ጥበቃንና ስደትን በተመለከተ ጥናታዊ ጽሁፎችን አቅርቧል። መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍም በቅርቡ ለአንባቢያን አብርክቷል። መስታወት አራጋው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች እውነተኛ የስደት ታሪክ ላይ ተመስርቶ ስለጻፈው መጽሐፍ በተመለከተ አነጋግሯለች። የመጽሐፉን ርዕስ መንገደኛ ለምን እንዳለው በማብራራት ይጀምራል።
መንገደኛ ሲባል እንግዲህ ቀጥተኛና ውስጣዊ ትርጉም ሊኖረው ይችላል። ቀጥታ መንገድ የሚጓዙ ሰዎች ሊሆን ይችላል። ሌላው ግን በባህላችንም በገጠርም አካባቢ ያሉ ሰዎች መንገደኛ ነን ሲሉ ተነስተን እንሄዳለን። በእግር ብቻ ሳይሆን ደግሞ ልቡ ሐሳቡ የተነሳ ሰው ራሱ መንገደኛ ነው ይባላል። መንገደኛ ነው ልቤ ተነሳስቷል ሄድ ብሎታል የሚልም ነገር አለው። እና በእያንዳንዱ ስደተኛ ውስጥ ያለውን ድርጊትና ያለውን መነሳሳት ነው የሚያሳየው።
እንግዲህ ይሄ መጽሐፍ ስትጽፍ ከስደተኞች ጋር ወይም በስደት ላይ ያሉ ኢትዮጵያውያን ወጣቶች ጋር አብረህ የሰሩትን ሰርተህ የበሉትን በልተህ ህይወታቸውን ህይወትህ አድርገህ የጻፍከው፣ እንግዲህ መነሻው ምንድነው? ይሄንን መጽሐፍ ለመጻፍ መጀመሪያ የተነሳህበት ምክንያት?
በዋናነት ከኔ የተሻለ እውቀት ያላቸው ከኔ የተሻለ የተጓዙና እኔ የተሻለ የህይወት ልምድ ያላቸው ሰዎች ውቀታቸውን እንደኔ በሚገባ ቋንቋ በቀላል አማርኛና ልነበብ በሚል አይነት ስታይል ዘዴ ቢጻፍ ሌሎች ሰዎችን ይቆሰቁሳል፣ ሌሎች ሰዎችን ያነሳሳል፣ ሌሎች ሰዎችን ያበረታል ከሚል መልካም ቅድ ልቦና ተነስቼ ነው አማርኛ ልጽፈው የቻልኩት። በመጽሐፉ እንግዲህ አራት ምዕራፎች አሉት። በእያንዳንዱ ምዕራፍ ስርም የተለያዩ ንዑስ ምዕራፎች አሉ። አሁን እንግዲህ ለመደበኛ አንባቢ የሚጽፍ ከሆነ በቀላል ቋንቋ መልእክቱን ማስተላለፍ ይቻላል። የመጀመሪያው የኔን ታሪክ ነው የሚያነሳው። በእኔ ታሪክ ውስጥ ከኢትዮጵያ ተነስቼ ደቡብ አፍሪካ ስሄድ የነበረኝን የባህል ግጭት፣ እዚህ ኢትዮጵያ ውስጥ ያለው የህይወት ዘይቤ እና እዛ ደቡብ አፍሪካ ያለው የህይወት ዘይቤ ምን ያህል የተለያዩ እንደሆነ፣ እዚህ ዋጋ ማስጠጫቸው ነገሮች እዛ ስትገቢ ዋጋ መስጠት እንደምትጀምሪ፣ እነዚህን ነገሮች ሁሉ እያነሳ በቀልዶች እያዋዛ ሰዎችን ለሚቀጥሉት ሶስት ቻፕተሮች አንባቢያንን ያዘጋጃል ማለት ነው። ከዛ በተጨማሪ በዚሁ ምዕራፍ ላይ ስለ ደቡብ አፍሪካ የኋላ ታሪክ መረጃ በመስጠት አንባቢያን በሚቀጥሉት ምዕራፎች የሚመጡ ጉዳዮች አዲስ እንዳይሆኑም ያብራራል። እንግዲህ እነዚህ ይሄ የምርምር ሂደትና ከሰዎች ጋር የመግባባት እምነት የመፍጠሩ ሂደት በሙሉ ከደቡብ አፍሪካ የኋላ ታሪክ ጋር ከኔ የባህል ግጭት ከገጠሙኝ የባህል ግጭቶች ጋር አንድ ላይ ተደምሮ በመጀመሪያው ምዕራፍ ቀርቧል ማለት ነው። በሁለተኛው ምዕራፍ ያረኩት ምንድን ነው? አንድ የፖለቲካ ስደተኛ ከኢትዮጵያ ተነስቶ ደቡብ አፍሪካ ሲገባ ከዚህ እንዴት እንደወጣ፣ እነዚህ መዳረሻ ሀገራት የሚባሉት ላይ ምን እንደገጠመው፣ ከዛ በኋላ ደግሞ ያንን ሁሉ መሰናክል አልፎ ደቡብ አፍሪካ ደረስኩኝ ሲል ደቡብ አፍሪካ ምን አይነት ሀገር እንደሆነች፣ እዛ ሄዶ ምን እንደሚሰራ የሚያሳይ ራስ በዋናነት ደግሞ ሰዎች በስደት ሂደት ውስጥ ምን አይነት የባህሪ ለውጥ እንደሚያመጡም ፍንትው አድርጎ ያሳያል። ደቡብ አፍሪካ ከተገባ በኋላ ደግሞ በምዕራፍ አንድ ነካ ነካ ያረኳቸውን አንዳንድ ጉዳዮች ሰፋ አድርጎ በደቡብ አፍሪካ የኢትዮጵያውያን ህይወት ምን እንደሚመስል፣ ልጁ ምን አይነት ስራ ውስጥ እንደተሰማራ እና በጊዜ ሂደት ነቱ እንዴት እየተሸረሸረ እንደሚሄድ፣ በሚያጋጥሙት ገጠመኞች በሰው መሀል ብቸኛ እየሆነ እንደሚሄድ እና ምን አይነት ድባብ እንዳለ ፍንትው አድርጎ የሚያሳይ ምዕራፍ የአንድ የፖለቲካ ስደተኛ ታሪክ ባጭሩ የቀረበበት ምዕራፍ ነው። የዚህ ምዕራፍ ዋና ሀሳብ ነው ብዬ የምለው እኔ ምንድን ነው፣ አንድ ስደተኛ ወይም ደግሞ አንድ መንገደኛ ከሀገሩ ተነስቶ ደቡብ አፍሪካ ሲሄድ ፈልጎ ወይም ሳይፈልግ ነው የሚሆነው። ይሄ ልጅ ሳይፈልግ ነው ተነስቶ የሄደው። ሳይፈልግ የሄደበትንም ምክንያት ሲገልጽ በእናቱ ኢትዮጵያዊ በአባቱ ኤርትራዊ በመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮት ኤርትራዊ እንዲሆን ተፈርጆ ተነስቶ ማንነትን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የእሱ ተመሳሳይ መዓት ሰዎች አሉ። በምዕራፍ ሶስት የአንዲት የቀድሞ ሴት ስደተኛ ኢትዮጵያዊት ህይወት ነው የሚዳሰሰው። ይሄ ምዕራፍ ሲጀምር ደቡብ አፍሪካ ብዙም ጥሩ ያልሆነ ቦታ፣ ለሴቶች ምቹ ያልሆነ ቦታ እንደሆነ ያሳያል። ከዛ በተጨማሪም አብዛኛው ኢትዮጵያውያን የሚሰሩት በኢመደበኛ ኢኮኖሚ ስለሆነ ምንም አይነት ከለላ የላቸውም። ችልምልም ያለና ምንም የማይታወቅ ቦታ ይኖሩ እንደነበረ ነው የሚያሳየው። በዚህ ጨለማ ውስጥ ግን አንድ ልባም ሴት ተገኘች። የሰውን አለመፈለጓ፣ ሌላውን መርዳቷ ሳይጎዳት ተጠቃሚ ሆነ ጎልታ ልትወጣ ቻለች እና ከዛው በተጓዳኝ የእሷን ታሪክ ያነሳል እንጂ በጎን ያሉ ጉዳዮችንም እያነሳ የሴቶች ህይወት ምን እንደሚመስል በቀደምት ስደተኞች እና አሁን በሚሄዱ ስደተኞች መካከል ያለውንም የኑሮ ሁኔታ ያለውንም ሰብአዊነት በከፊል ያሳያል። እንግዲህ በመጨረሻው ምዕራፍ የአንድ ወጣት የኢኮኖሚ ስደተኛ ህይወት የሚደረገው በዚህኛው ምዕራፍ በዋናነት ለመንካት የፈለግኩት ነገር ምንድን ነው? በሀገር በኩል ያሉ ግፊቶች፣ ማህበራዊ ግፊቶች። በተለይ ብዙ ጊዜ ስደት ሲባል ፖለቲካና ኢኮኖሚ የሚባለው በብዛት የማይነካውና የማይታየው ማህበራዊ ግፊት እንዳለ ለማሳየት የጣርኩበት ጥረት ነው። ይሄ ምዕራፍ ሲጀምር ሸጌ በዶላር በሚል ምዕራፍ ነው የሚጀምረው። ሸጌ በዶላር ምዕራፍ ደግሞ የሚጀምረው በአስነከች ወርቁ መንገደኛው ልቤ የሚል ሙዚቃ የሙዚቃ ግጥም ነው የሚጀምረው እና አስነከች ወርቁ በዛ ዘፈን ላይ ምን ትላለች? በልተነሳ ልቤ አስብ ተመራመር፣ አላዋጣምና የዘመኑ ነገር ርቀው ካልሄዱ ካሉበት ከተማ ካልተሰናበቱ ከአባባና እማማ መሰላቸት ሆኗል እጭ ወዲያ መባባር ጊዜ ከጊዜ ጋር ብዙ ግጭት ፈጥሯል ትላለች።
ህይወታቸውን አይተዋል። ህይወትህ ሳይሆን ስደትን ደቡብ አፍሪካ ባሉ ልጆች አብረህ ኖረህ አብረህ ከርመህ አይተዋል። ትንሽ ጊዜም ቢሆን ስለ ስደት ያለህ አመለካከት ምንድን ነው?
አሁን ስደት ይቁም ብሎ ማለት ትክክል አይመስለኝም። ከዛ ይልቅ በስደት ውስጥ የሚገኙ ጥቅሞች አሉ፣ በስደት ውስጥ የሚኖሩ ጉዳቶች አሉ። አሁን መደረግ ያለበት በስደት ሂደት ውስጥ ያሉ ጉዳቶችን ለመቀነስ ተባበር፣ መረባረብ፣ በስደት ሂደት ውስጥ የሚገኙ ጥቅሞችን ለመጠቀም ደግሞ መነጋገርና መስራት። ስደት ያለና የነበረ ወደፊትም የሚኖር ማህበራዊ እውነት ነው። በፖሊሲ በህግ በደንብ በማውጣት የሚቆም ጉዳይ አለ። ለምሳሌ አንዱ አማራጭ ምን ይሆናል? የሀገሩ ያሉ የኢትዮጵያ ቆንስላት ሰርቪሶችና በየሀገሩ ያሉ የኢትዮጵያ ኤምባሲዎችን አቅም ማጎልበት የስደተኞችን መብት ለማስከበር ማለት ነው። መብታቸውን ለማስከበር ብቻ ሳይሆን ሀሳቦችን እያነሱ እዛ ሀገር ካለው ነባራዊ ሁኔታ ወጣቶች ተጠቃሚ እንዲሆኑ ለማድረግ ማለት ነው። ከዛ በተጨማሪ ደግሞ በየሀገሩ ያሉ የኢትዮጵያ ማህበረሰቦች አሉ፣ ኮሚኒቲ አሶሲሽኖች አሉ፣ አቅም አላቸው አንድ ላይ መስራት ቢቻል ከስደት የሚገኘውን በስደት ምክንያት የሚመጣውን አደጋ ለመቀነስ መረባረብ ነው የሚያስፈልገው እንጂ ስደትን መግታት የሚቻል አይመስለኝም።
በጣም አመሰግናለሁ ዮርዳኖስ።
እሺ መስታወት፣ እኔም አመሰግናለሁ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በቴክኒክ ሲያግዘን የነበረው ፋሲል ገበየሁ፣ እንዲሁም እኔ መስታወት አራጋው እና
ጽዮን ግርማ፣ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
መልካም ምሽት። በነገው ጉዞ እንገናኝ።